ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የዛሬ አርብ ጥቅምት 3 አስተናጋጆቻችሁ አዲሱ አበበና
ቆንጂት ታየነን። የኢጋድ መሪዎች ደቡብ ሱዳን ሰላም ጉዳይ ላይ ሀገሪቱ መዲና ጁባ ላይ ስብሰባ ይዘዋል። በምሽቱ አብይ ርዕስ ዘገባ ይቀርባል። የእስር ጊዜውን በዛሬው ዕለት ያጠናቀቀው ጋዜጠኛ ተመስገን ደሳለኝ አልተለቀቀም።
አመክሮም በማረሚያ ቤቱ በኩል አልተፈታውም። በሌላ በኩል ግን ያው የተሰጠው ፍርድ እንዲገጽም የተወሰነበትን የሶስት ዓመት ቅጣት ዛሬ ይፈጽማል። ስለዚህ ዛሬ ከእስር ቤት መውጣት ነበረበት። የሚያለኝ መረጃ እንግዲህ እስካሁን ድረስ እስከዚህ ከምናወራበት ሰዓት ድረስ ከእስር አልተፈታም።
የተመስገን ጠበቃ አመሀ መኮንን ናቸው። ዝርዝሩን በዘገባችን እናቀርባለን። ሌሎችም የዘገባ ርዕሶች አሉን።
የብር የውጭ ምንዛሬ ዋጋ መቀነሱና አንደምታውን የሚመለከት ዘገባና ወቅታዊ የኢትዮጵያ ጉዳዮች ላይ ያተኮረ እሰጥ አገባ በሁለተኛው አጋማሽ ይቀርባሉ። ንጉሡ ታምሬ ፕሮግራማችንን ይመራል። አሁን ወደ ዓለም ዜና እናልፋለን።
በኢትዮጵያ የሁለት ቀናት ጉብኝት ያደረጉት የዩናይትድ ስቴትስ ሴኔተሮች ጄምስ ኤኖፍ እና ማይክል ኢንዚ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ተወያይተዋል። የሁለቱ አገሮች ግንኙነትና የኢትዮጵያ ወቅታዊ ሁኔታ በውይይቱ ከተነሱ ጉዳዮች መካከል ናቸው። ከአዲስ አበባ የሚገኘው የኤምባሲው ማለት የአሜሪካ ኤምባሲ እንደጠቆመው እስክንድር ፍሬው ዝርዝሩን ያቀርባል።
አንጋፋዎቹ የዩናይትድ ስቴትስ ሴኔተሮች ጄምስ ኤኖፍ እና ማይክል ኢንዚ በኢትዮጵያ የቆዩት ለሁለት ቀናት መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ሴናተሮቹ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር በነበራቸው ቆይታ አገራቸው ከኢትዮጵያ ጋር ባላት ግንኙነት ላይ መምከራቸውንም ጠቁሟል። ዩናይትድ ስቴትስ ከኢትዮጵያ ጋር ላላት የሁለትዮሽ ግንኙነትና በሁለቱ አገሮች ሕዝቦች መካከል ላለው ግንኙነት የምትሰጠውን ቦታ መግለጻቸውንም አስረድቷል። ዩናይትድ ስቴትስ አካባቢያዊ ጸጥታንና የኢኮኖሚ ግንኙነትን የመሳሰሉ ፈተናዎችን በተመለከተ ከኢትዮጵያ ጋር በአጋርነት ለመስራት ያላትን ቁርጠኝነት ሴናተሮቹ ማረጋገጣቸውንም መግለጫው አብራርቷል። ሴናተሮቹ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት በኢትዮጵያ ያለውን ወቅታዊ ሁኔታ ማንሳታቸውም በኤምባሲው መግለጫ ተጠቁሟል። ለቀጠለው ውጥረት መፍትሄ ለመስጠት የሚያስችል ማንኛውንም ድጋፍ ለማድረግ ከልብ የመነጨ ፍላጎታቸውን ገልጸዋል ነው ያለው። ሴናተሮቹ የኢትዮጵያ ጉብኝታቸውን አጠናቀው ከአዲስ አበባ መነሳታቸውንም ከኤምባሲው የተገኘው መረጃ አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴና በምዕራብ ወለጋ ጊምቢ ከተሞች ከትናንት ምሽት አንስቶ ዛሬም የተካሄዱ ህዝባዊ ተቃውሞዎች በሰላም መጠናቀቃቸው ታውቋል። በሁለቱም ከተሞች ውስጥ ሰልፎቹ ሲካሄዱ በክልሉ ፖሊስ አባላት የታጀቡና ሰላማዊ እንደነበሩ ለደህንነታቸው በመስጋት ስሞቻቸው እንዳይነገሩ የጠየቁ የተቃውሞ ተሳታፊዎች ለአሜሪካ ድምጽ የኦሮምኛ ዝግጅት ክፍል ባልደረቦች ገልጸዋል። ሰልፎቹ በብዙ ሺዎች የሚቆጠሩ የኦሮሞ ተወላጆች ከኢትዮጵያ ሶማሌ ክልል መፈናቀላቸው እንዲቆም፣ ወደ ቤት ንብረታቸው እንዲመለሱ፣ ህዝብን ያፈናቀሉና ህይወት ያጠፉ ለህግ እንዲቀርቡ የጠየቁና በሁለቱም ከተሞች የተሰሙ መፈክሮች ተመሳሳይ እንደነበሩ ታውቋል። አንድ የጊምቢ ከተማ ነዋሪ እንዲህ ብለዋል።
ከኦሮሚያ የሚዘረፈው ንብረት የኦሮሞ ስለሆነ ለኦሮሞ ይመለስ፣ የኦሮሞን ንብረት የሚዘርፉት ሁሉ በህግ እንዲጠየቁ፣ የታሰሩትን ዶክተር መረራና በቀለ ገርባም ከእስር እንዲለቀቁልን፣ ሌሎችም ተማሪዎችና በዚህ በኦሮምነታቸው ብቻ ስለመብታቸው ስለጠየቁና ህዝቡ ከህዝቡ ጎን ስለተሰለፉ ለምን ታሰሩ ይለቀቁልን ነበር መፈክሩ።
በሌሎችም የወለጋ ወረዳዎች በኖሌ ካባና አላባም ተመሳሳይ የተቃውሞ ሰልፎች መካሄዳቸው ታውቋል። ሰሞኑን ተመሳሳይ ህዝባዊ ተቃውሞዎች ሻሸመኔ፣ አምቦና ወሊሶ ውስጥም የተካሄዱ ሲሆን በተለይ ከትናንት በስቲያና ትናንት በምዕራብ አርሲ ዞን ሻሸመኔ ከተማና በቦረና ዞን ሶዳ ቀበሌ ላይ በመከላከያ አባላት በተከፈቱ ተኩሶች 7 ሰዎች ሲገደሉ፣ ምስራቅ ሐረርጌ ዞን ውስጥ በምትገኘው ጨለንቆ ከተማ ደግሞ 1 ሰው በጸጥታ ኃይሎች መገደሉ መዘገቡ ይታወሳል። የተቃውሞ ሰልፎቹ የተካሄዱባቸው አብዛኞቹ ከተሞች ዛሬ ሰላማዊ መሆናቸው ታውቋል።
የእስር ጊዜውን በዛሬው ዕለት የጨረሰው ጋዜጠኛ ተመስገን ደሳለኝ ከእስር እንዳልተፈታና የእስር ቤቱ ኃላፊዎችም አይፈታም የሚል ምላሽ እንደሰጧቸው ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ጠበቃው አቶ አማሃ መኮንን በበኩላቸው ከዛሬ በኋላ ያለው የተመስገን እስር ሕገ ወጥ ነው ብለዋል። የማረሚያ ቤቶች ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካም። ለማንኛውም ዝርዝር ወደ ኋላ መጽሔቱ ላይ ይቀርባል።
ምዕራባዊ ኬንያ ውስጥ ሰልፈኞች የያዙትን የእርሻ መሳሪያና ድንጋይ በመወርወር በአንድ የፖሊስ ጣቢያ ላይ ጥቃት በመሰንዘራቸው ፖሊስ ያን ተከትሎ በወሰደው እርምጃ 2 ሰዎች መገደላቸው ታወቀ። የቦንዶ ፖሊስ አዛዥ ፖል ኪየሪ በሰጡት ቃል በሲያሳ ወረዳም ሌሎች 3 ሰልፈኞች በጥይት ተመተው መቁሰላቸውን ተናግረዋል። ጄፍ ከስተር ያደረሰን ዘገባ አለ፣ አሉላ ከበደ ያቀርባል።
የኬንያ መንግስት ያስተላለፈውን እገዳ ቸል በማለት በዛሬው ዕለት በናይሮቢ፣ በሞምባሳና በኪሱሙ የተቃውሞ ሰልፎች የተካሄዱት ዳግም ሊካሄድ የታቀደውን ፕሬዝዳንታዊ ምርጫ ሂደት በመቃወም ነው። 3 ከተሞች የምርጫ ኮሚሽኑ ውድቅ በተደረገው የቀደመ ምርጫ ለተከሰተው የምርጫ ውጤትና ሂደት መዛባት ተጠያቂ ናቸው ያሏቸውን በሌሎች ያለመተካቱን በመቃወም ከምርጫው ራሳቸውን ያገለሉት የተቃዋሚው እጩ ራይላ ኦዲንጋ ጠንካራ ይዞታዎች ናቸው። ሰልፉ ከተካሄደባቸው ከተሞች በአንዷም ፖሊስ ሰልፈኞችን ለመበተን እምባ አስመጪ ጋዝ መጠቀሙ ተዘግቧል። ጄምስ ኦሬንጎ የተቃዋሚው ቃል አቀባይ ናቸው። ፖሊስ የወሰደው እርምጃ ከአቋማችን ፈቅ አላደረገንም ይላሉ።
We are not intimidated and from here we are all going to march into town in the normal way.
በሚደርስብን ወከባ አንረበሽም። በተለመደው መንገድ ወደ ከተማይቱ እናቀናለን። ስለ ተቃውሞ ሰልፉ ለፖሊስ አሳውቀናል። በሰልፉ እንዳንሳተፍ ከፈለጉ ማሳሰቢያችን እንደደረሳቸው ለምን እንደማይፈቅዱ ምክንያታቸውን በመዘርዘር በተራቸው በጽሑፍ እንዲያሳውቁን ሕጉ ያዛል።
በሌላ በኩል የአገር ግዛት ሚኒስትሩ ፍሬድ ማቲያንጊ ከትላንት በስቲያ እሁድ ሰላምን እንደሚያደፈርስ ወይም ሰላምን የሚያደፈርስ ግልጽ ተጨባጭና አይቀሬ ያሉት አደጋ ስጋት መኖሩን ጠቅሰው በእነኚህ 3 ከተሞች ሰልፉ እንዳይካሄድ የሚል ማዘዣ አውጥተዋል። የነሐሴውን ፕሬዝዳንታዊ ምርጫ የአገሪቱ ጠቅላይ ፍርድ ቤት የተዛባና ሕገወጥነት የታየበት ሲል ውድቅ ካደረገው በኋላ ኬንያ ወዴት እንደሚያመራ የማይታወቅ የምርጫ ሂደት አጣብቂኝ ውስጥ ናት።
በሌላ የተያዘ የኬንያ ዜና በኬንያ የአንድ ስደተኞች ሰፈር ያሉ ነዋሪዎች በአሁኑ ወቅት ሁኔታዎች እንደተሻሻሉላቸው አስታውቀዋል። ነዋሪዎቹ ከዚህ ቀደም የውሃ፣ የመብራት፣ የመጠለያና አስፈላጊ የጤና ጥበቃ መገልገያዎች እንዳልነበራቸው ገልጠው ነበር። የአሜሪካ ድምፅ ራዲዮ ከዚህ ቀደም የ3 ጣቢያዎችን ችግሮች ዘግቦ እንደነበር አይዘነጋም። ሆኖም በወቅቱ UNHCR ማለት የተባበሩት መንግስታት ድርጅት ከፍተኛው የስደተኞች ኮሚሽነር ሁኔታውን አስተባብሏል። አሁን ለውጦችና መሻሻሎች የመጡት ካለፈው መስከረም ወር ጀምሮ መሆኑ ተገልጧል።
በላይቤሪያው ፕሬዝደንታዊ ምርጫ ውጤት መሰረት ምክትል ፕሬዝደንቱ ጆሴፍ ቦካይ እና ታዋቂው የእግር ኳስ ተጫዋች ጆርጅ ዌይ በቀዳሚነት ይገኛሉ። የምርጫ ባለስልጣናት እንደገለጹት ግን ካለፈው ማክሰኞ አንስቶ እስከ ትናንት ሐሙስ ባሉት 3 ቀናት የተቆጠረው ድምፅ 1/3 ብቻ ነው። የሊበርቲ ፓርቲ ግን የድምፅ አቆጣጠሩ የተጭበረበረ በመሆኑ ቆጠራው እንዲቆም ሲል መጠየቁ ተሰምቷል። ላይቤሪያውያን 2 ጊዜ የተመረጡት የኖቤል ሰላም ተሸላሚና የመጀመሪያዋ አፍሪቃዊት ሴት መሪ ኤለን ጆንሰን ሰርሊፍ ከ6 ዓመታት በኋላ ስልጣን ሲለቁ ሊተካቸው የሚችል ፕሬዚደንት በሀገሪቱ ህገ መንግስት መሰረት ለመምረጥ ድምፃቸውን እየሰጡ ናቸው።
የደቡብ ሱዳን መንግስት ምንም እንኳ ፕሬዚዳንቱ ያለፈውን ሳምንት ዓለም አቀፍ የንግድ ጉባኤ ባይካፈሉም አገሪቱ በአሁኑ ወቅት ለንግድ እንቅስቃሴ ክፍት መሆኗ ተነግሯል። የነዳጅ ኩባንያ ጠበብት እንዳስታወቁት ደቡብ ሱዳን በአሁኑ ወቅት ጥቅም ላይ ያልዋለ 3.5 ቢሊዮን በርሜል ዘይት እና 85 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ አላት። የደቡብ ሱዳን ግጭት ባለፉት 10 ወር ከመጀመሩ አስቀድሞ የነዳጅ ምርቷ በ2/3 መውረዱ የተገለጠ ሲሆን እንደ አውሮፓ አቆጣጠር በ2011 ከነበረው 500 ሺህ በርሜል ነዳጅ ጋር ሲነጻጸር በአሁኑ ወቅት በቀን 130 ሺህ በርሜል ይመረታል። የደቡብ ሱዳን ውስጥ መዋለ ንዋይ ለማፍሰስ ችግር ባይኖርም ፕሬዝዳንቱ ሳልቫ ኪር ፈንታ የቀረቡት ምክትል ፕሬዝዳንቱ በጉባኤ ወቅት ማለት ነው ጄምስ ዋኒ ኢጋ እንደገለጡት አገራቸው ከዓለም ነዳጅ አገር አምራቾች ተርታ ተሰልፋለች።
አሁን በደረሰን ዜና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተገባውን የኒውክሌር መርሃ ግብር ውል እንደማያድሱ አስታውቀዋል። ቴህራን በስምምነቱ መሰረት ልትፈጽም የሚገባቸውን ግዴታዎቿን እየተወጣች ስለመሆኑ ትራምፕ ይንፈጉ እንጂ ውሉን ሙሉ በሙሉ አልሰረዙትም። በኢራን ላይ አዲስና የጠበቀ አካሄድ እንዲወሰድ ፕሬዚደንቱ ዛሬ ባደረጉት ንግግር አሳስበዋል። ፍጻሜው የባሰ ሁከት መፍጠር፣ የባሰ ሽብርና የኢራን የኒውክሌር ጦር መሳሪያ ባለቤትነት የባሰ ስጋት ወደሚሆንበት መጨረሻ እንደሚወስድ ቀድሞ መተንበይ የሚቻልበት ስምምነት እንዲቀጥል የሚያደርግ ማረጋገጫ ከእንግዲህ አልሰጥም ነው ያሉት ፕሬዚደንቱ። አዲሱ ስልት የኢራንን መረጋጋት እንዳይኖር የሚያደርግ እንቅስቃሴና በአካባቢው የእጅ አዙር የሽብር ቡድኖች ችን የመደገፍ አካሄድ ለመቀልበስ ከዩናይትድ ስቴትስ አጋሮች ጋር መተባበርን የሚያካትት ነው ብለዋል ሚስተር ትራምፕ። ለምሽቱ የያዝነው ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ ዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ጥቅምት 3 2010 ምሽት ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታየነን። ለምሽቱ ወደ አስተናዳናቸው ዘገባዎች ይሆናል የምናልፈው። በቅድሚያ አብይ ርዕስ
በደቡብ ሱዳን ሰላም ላይ ለመነጋገር የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ መሪዎች እዚያው ደቡብ ሱዳን ዋና ከተማ ጁባ ላይ ስብሰባ ተቀምጠዋል። በስብሰባው ሐሳብና ሂደት ላይ የአዲስ አበባው ዘጋቢያችን እስክንድር ፍሬ ወደ ጁባ ደውሎ ሲያበቃ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይን አቶ መለስ አለምን አናግሯቸዋል። ቃለ ምልልሱ ቀጥሎ ይቀርባል።
በጣም አመሰግናለሁ ስለ ጊዜዎት አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያ በኢትዮጵያ የውጭ ጉዳይ ሚኒስትርና የኢጋድ የሚኒስትሮች ምክር ቤት ሰብሳቢ በዶክተር ወርቅነህ ገበየሁ የሚመራ ቡድን በደቡብ ሱዳን ሰላም ለማምጣት በተያዘ ጥረት ጁባ እንደሚገኝ ሰምተናል። እርስዎም ከልዑካን ቡድኑ ጋር ጁባ ነው ያሉት። ምንድን ነው አላማው የዚህ ጉብኝት ካለ ጥያቄ ልነሳ አቶ መለስ።
አመሰግናለሁ እስክንድር። እንግዲህ አሁን ይህንን ቃለ መጠየቅ እያደረግኩ ባለበት ጊዜ የፌዴራል የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የሚመሩት የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ከደቡብ ሱዳን ነጻ አውጪ ጦር እስረኞች የሚባሉት ፎርመር ዲቴይኒስ ጋር እየተነጋገሩ ነው። ቀደም ሲል ከደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲት ጋር ውይይት አድርገዋል። የዚህ ውይይት ዋነኛው ዓላማ ሰኔ 2009 ላይ የአፍሪካ ህብረት የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ ነበር። ከአራት ዓመት በፊት አዲስ አበባ ላይ የተፈረመውን የሰላም ስምምነት በተፋጠነ ሁኔታ ስራ ላይ ለማዋል ከሁሉም የፖለቲካ ኃይሎች ጋር ውይይት እንዲደረግ ወስነዋል። በዚህም መሰረት ባለፈው አንድ ወር አዲስ አበባ፣ ጁባ፣ ካርቱም፣ ባለፈው ሳምንት ደግሞ ደቡብ አፍሪካ ውስጥ ከቀድሞ የደቡብ ሱዳን ምክትል ፕሬዚደንት ተቀዳሚ ምክትል ፕሬዚደንት ዶክተር ሬክ ማቻር ጋር ውይይት ተደርጓል እና አሁን ይሄ በዶክተር ወርቅነህ የተመራው የልዑካን ቡድን ለሀገሪቱ ፕሬዚደንት ሳልቫኪር ማያርዲት እንዲሁም ለተለያዩ የፖለቲካ ወገኖች የምክክር ሂደቱን ውጤት እያስረዱ ነው ያሉት።
እንግዲህ እርስዎም እንደገለጹት ከተለያዩ ወገኖች ጋር ነው ምክክሩ እየተደረገ ያለው። ምን ተስፋ ሰጪ ምልክቶች ታይተዋል በዚህ ጥረት?
እንግዲህ ባለፈው አንድ ወር በተካሄደው ጥረት የዛሬውን ጨምሮ ሁሉም የፖለቲካ ኃይሎች አዲስ አበባ ላይ የተፈረመውን የሰላም ስምምነት በተፋጠነ ሁኔታ ስራ ላይ ለማዋል ከመግባባት ደርሰዋል። ሁለተኛ መሳሪያ አንግበው ዱር ቤቴ ያሉ የተለያዩ የታጠቁ ኃይሎችን በተመሳሳይ መንገድ የተኩስ አቁም ስምምነት ለመጠበቅ ተስማምተዋል። ከዛ በተጨማሪም ከወራት በፊት የተጀመረ የብሔራዊ መግባባት ውይይት አለ፣ ናሽናል ዳያሎግ የሚባለው። እሱን አሳታፊ ለማድረግ ከስምምነት ደርሷልና ሶስቱ ዋነኛ የዚህ አንድ ወር የዘለቀው የምክክር ሂደት ውጤቶች እነዚህ ናቸው።
አቶ መለስ እርስዎም እንደሚያውቁት ኢጋድ እርስዎም ከዚህ ቀደምም እንደገለጹት የቀድሞው ምክትል ፕሬዝዳንትና የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ በቀጥታ እንዳይሳተፉ ኢጋድ መወሰኑን ገልጸውልኝ ነበር። አሁን ደግሞ ከእሳቸውም ጋር ጭምር ውይይት መደረጉን ጠቁሟል። ይሄ እንዴት ነው የሚታረቀው?
ብዙም ልዩነት የለውም እስክንድር። እንግዲህ በቀጥታ መሳተፍ አይችሉም ነው። እሳቸው የሚመሩት የነበረ ኃይል አለ። ይሄ ኃይል አሁን ያለበት ሁኔታ ይታወቃል። ስለዚህ እሳቸው በቀጥታ ጁባ ሄደው ለመሳተፍ የሚያስችል ሁኔታ የለም። ስለተወሰነ ጊዜ ከዚህ ሂደት ገለል እንዲሉ የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ አለ። ይሁን እንጂ የእሳቸውን አስተሳሰብ የሚያራምዱ ሌሎች የትግል አጋሮቻቸው ስላሉ እነሱ በዚህ የምክክር መድረክ ላይ እንዲሳተፉ ተደርገዋል። ስለዚህ ሪክ ማቻር በቀጥታ ባይሳተፉም የእሳቸውን አስተሳሰብ የሚያንጸባርቁ ሰዎች የዚህ ውይይት አካል እንዲሆኑ መደረጉ አጠቃላይ ደቡብ ሱዳን የሰላም ጥረት ሁሉንም አካታች ለማድረግ የሚካሄድበት ሂደት ተደርጎ ሊወሰድ ይችላል። ስለዚህ ብዙም የሚቃረን ነገር የለው።
ዶክተር ወርቅነህ ግን ቀደም ሲል እርስዎም እንዳሉት ከዶክተር ሪያክ ማቻር ጋር ጭምር ተነጋግረዋል በአሁኑ ውይይት?
ትክክል።
የት ነው የተነጋገሩት? የት ነው የተገናኙት?
ባለፈው ሳምንት ክቡር ዶክተር ወርቅነህና ሱዳን የውጭ ጉዳይ ሚኒስትር ፕሮፌሰር ኢብራሂም ጋንዱር ወደ ደቡብ አፍሪካ ፕሪቶሪያ በመሄድ አንደኛ ከደቡብ አፍሪካ ምክትል ፕሬዚዳንት ራማፎዛ እና የውጭ ጉዳይ ሚኒስትሯ ከዛ በተጨማሪም የደቡብ ሱዳን የቀድሞ ተቀዳሚ ምክትል ፕሬዚደንት ዶክተር ሪክ ማቻር ጋር ውይይት አድርገዋል። ይሄ የፕሪቶሪያው ውይይት ሪክ ማቻር ከዚህ አካባቢ ገለል ካሉ በኋላ የተካሄደ የመጀመሪያ ውይይት ነው። በእሳቸውም ዘንድ ቢሆን ኢጋድ የጀመረውን የማሳለጥ ሂደት እንደሚደግፉ ገልጸዋል። የደቡብ ሱዳን የሰላም ችግር፣ የጸጥታ ችግር በሰላማዊ መንገድ እንዲፈታ እሳቸው የሚመሩት ኃይል ፍላጎት እንዳለው ገልጸዋል።
እዚህ ላይ አቶ መለስ፣ የሰላም ስምምነቱ አዲስ አበባ ውስጥ ከተፈረመ በኋላ ብዙ አዳዲስ ሁኔታዎች ተፈጥረዋል። በአሁኑ ሰዓት ተቃዋሚዎቹን ወክለው በደቡብ ሱዳን መንግስት ውስጥ በምክትል ፕሬዝዳንትነት ያሉት ቀድሞ የዶክተር ሪያክ ማቻር ታማኝ የነበሩት ዋነኛ ተደራዳሪያቸው ጄኔራል ታባን ደንጋይ ናቸው። ሪያክ ማቻር እሳቸው እንደከዷቸው አድርገው ነው የሚያስቡት። ቀደም ሲል እንዳሉትም የቀድሞ የውጭ ጉዳይ ሚኒስትር ደንጋሎር ያሉበት የቀድሞ ታሳሪዎች የሚባል ቡድን አለ። እንደገና መንግስቱ ውስጥ ያሉትም አሉና እነዚህን ሁሉ ኃይሎች የማስማማቱ ጥረት ነው ያለው እና የበለጠ እየተወሳሰበ መጥቷል የሚሉ ሰዎች አሉ። እነዚህን ሁሉ ከግምት በማስገባት ራሳቸው ተቃዋሚዎቹም ዶክተር ሪያክ ማቻር፣ ጄኔራል ታባን ደንጋይ በሁለት አቅጣጫ የተሰለፉ በመሆናቸው ማለት ነው።
እንግዲህ የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ አለ። አንደኛው የሰላም ስምምነቱ ላይ ቅሬታ ያላቸው ሰዎች ሰባቸውን በድጋሚ የሚያቀርቡበት እድል እንዲኖር፣ ይሄ ስምምነቱን እንደ አዲስ ለመክሰት ወይም አንፓክ ለማድረግ አይደለም። ስምምነቱ በተሻለ ፍጥነት ተግባራዊ ሊሆን የሚችልበትን እድል ለመፍጠር የተካሄደ የተወሰነ እርምጃ ተደርጎ ሊወሰድ ይችላል። ስለዚህ ውስብስብ የሚያደርገው ሳይሆን የበለጠ አሳታፊ አካታች እንዲሆን ከማድረግ አንጻር በጎ አስተዋጽኦ ይኖረዋል ብሎ ማለት ይቻላል። ለምሳሌ ቀደም ሲል በነበረው ሂደት ላይ የጎላ ተሳትፎ እንዲኖራቸው ሲፈለግ የነበረ የሲቪል ሶሳይቲ እና ሌሎች ታዋቂ ግለሰቦች ላይ አስተያየት ለማካተት ጥረት እየተደረገ ነው። ስለዚህ እንደ አንድ የሰላም ሂደት የተለዩ ድምፆችን የመውሰድ ቅሬታዎችን የማስተናገድ የአዲስ አበባው ስምምነት እንግዲህ 30 ወር ነው የተሰጠው። አሁን የቀረው ጊዜ አንድ አመት አካባቢ ነው የሚሆነው። በተቀመጠለት የጊዜ ሰሌዳ ተግባራዊ ከመሆን አንጻር የራሱ የመጓተት ሂደት ስለነበረበት እንደ አዲስ የጊዜ ሰሌዳውን የመፈተሽ ስራም እየተከናወነ ነው እና ይሄ በዶክተር ወርቅነህ ገበየሁ የተመራው የኢጋድ የልዑካን ቡድን በዚህ ረገድ ሁሉንም የፖለቲካ ኃይሎች ለማናገር ጥረት እያደረገ ነው። የዚህ ሰላም ሂደትን በመደገፍ ረገድ አጋር ከሆኑ ሌሎች ወገኖችም ጋር ውይይት ይካሄዳል ተብሎ ይጠበቃል። የሰላም ሂደቱ ዘላቂ ብቻ ሳይሆን ተግባራዊ ለመሆን የሚያስችል እድል የሚፈጥር ነው እና የሚቃረን አይደለም፣ ውስብስብ የሚያደርገውም አይደለም።
አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ከጁባ በስልክ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ ስለ ጊዜ።
ፍሬው፣ እኔም አንተንም የአሜሪካ ድምፅን አመሰግናለሁ ጊዜ
እኛም ተመስገነን እና እንግዳውን እናመሰግናለን። የመጽሔት ክፍለ ጊዜ ይቀጥላል። ብቀፍ አርገው
እስክንድርን እና እንግዳውን ማለት ነበር። የእስር ጊዜውን በዛሬው ዕለት የጨረሰው ጋዜጠኛ ተመስገን ደሳለኝ ከእስር እንዳልተፈታና የእስር ቤቱ ኃላፊዎችም አይፈታም የሚል ምላሽ እንደሰጧቸው ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ጠበቃው አቶ አመሃ መኮንን በበኩላቸው ከዛሬ በኋላ ያለው እስር ሕገ ወጥ ነው ብለዋል። የማረሚያ ቤቱን ኃላፊዎች ለማግኘት የተደረገው ጥረት አልተሳካም። ጽዮን ግርማ ዝርዝሩን ይዛለች።
የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ለአሜሪካ ድምፅ እንደተናገረው ተመስገን የእስር ጊዜውን ጨርሶ የሚወጣበት ቀን ዛሬ ነው በመባሉ ከዘመድ ወዳጅ ጋር ተሰባስቦ ዝዋይ እስር ቤት ሄዶ እንደነበር ይናገራል።
ተመስገን ጋር ትላንትና ሐሙስ ለጥቅምት ሁለት ለመጠየቅ ሄጄ ነበረ። እሱን ጠየቄው ከወጣሁኝ በኋላ የእስረኞች አስተዳደር ቢሮ ገብቼ ማድረጉን አላውቅም፣ ብቻ ጌጡ አያና የሚባል ሰው ያናገርኩኝ የተመስገን መፈቻ ቼክ ለማድረግ ነው አልኩት። ይጠብቀኛል እና ማህደር አይቶ ተመልሶ መጣ። ተመስገን ዛሬ አይደለም ነገ ይፈታል፣ ጥቅምት ሶስት ነገ አርብ ይፈታል አለች። በቃ ሼ ለማረጋገጥ ነው ብዬ ተመልሼ ወጣሁ። እንግዲህ ዛሬ ጠዋት ዘዋይ ከሶስት ተኩል ጀምሮ ዘዋይ ደርሼ ነበረ። እኔና ሌሎች ልጆች ሆነም ዘዋይ ደርሰን ነበረ። ገብተን ጠየቅነው፣ እስካ ምንም ያሉት ነገር የለም አሉኝ። ኃላፊዎቹ ለማናገር ሞክር፣ አይ አምስት ተኩል ስለሚሆን አሁን ወጥተዋል ከሰዓት ሳሉኝ። ከሰዓት ሰባት ሰዓት ተኩል ላይ ገባሁኝ እና ኃላፊዎቹን አናገርኳቸው። የማያረጋቸው ያው ኃላፊ እንደሆነ ነገሩኝ እና እነሱን የሚመለከታቸው አሉት ለምንድን ነው የማይፈታው? ዛሬ ጥቅምት ሶስት ነው አልችነው አንፈታውም አለ። ለምንድን ነው የማይፈታው? ፍርድ ቤት እጁ ከተያዘበት ጊዜ ጀምሮ ብሎ እንደዚህ እንደዚህ ነው የወሰነው። 2007 ጥቅምት ሶስት ነው፣ ዛሬ ደግሞ 2010 ጥቅምት ሶስት ነው እና መፈታት አለበት። ለምንድን ነው የማይፈታው? ምክንያቱ አይፈታም አይፈታም ምክንያት ይሆናል አለኝ። ወዲያው ሰውየው ተጠራ፣ የጌጡ የሚባለው ተጠራ። ትላንትና አልኩኝ እሱ ሰው እያናገሬው ዛሬ ይፈታል ብሎ ነግሮ ማህደር አይቶ አረጋግጦታል። በአንድ ቀን ምን ተፈጥሮ ነው የማይፈታው? በቃ አንፈታም፣ በቃ ይህን ምክንያታችን አሉ። ይህን ጉዳይ ተመስገን ንገረው አልኳቸው። የቀፍቅደንላል አሉ። ሄድኩኝ። በጣም በሚገርም ሁኔታ ነው በስምንት ወታደሮች ተከቦ መጣ። እንደዚህ እንደዚህ ያሉኝ አንፈታውም አሉ። ምክንያቱም ምንድን ነው አልነገሩኝ። በቃ አንፈታውም ብቻ ነው ያሉኝ። አንፈታውም ምክንያት ይሆናል ያሉኝ። አመክሮ ተገመገምኩ ከፍተኛ። ሁለተኛ ነገር ደግሞ ፍርዱም ከአንድ ሌላ እዚህ ቤት የሚያለም እስረኛም ከሶኝም አያውቅም ተከስሽም አላውቅም። አመክሮ እንዳልተገመገምኩኝም አልተነገረኝም። አመክሮ እንደተከለከልኩኝ ያወቅሁት ሳልፈታ ስቀር ነው። አሁን ይሄ ባለበት ሁኔታ ፍርድ ቤቱ እዚህ በአደራ ማስቀመጠኝ እዚህ በተቀመጥኩበት ሁኔታ ዛሬ መፈቻ የሆነበት ቀን ፍርድ ቤቱም የሚያውቀው ሁሉም ህጉም የሚያውቀው በአደባባይ ነው የተፈረደብኝ። ዛሬ በመፈቻው ቀን አንፈታህም ማለት እንግዲህ ከመጀመሪያ ምስሩ ፖለቲካ እንደሆነ ይታወቃል፣ የእነሱ ምክንያታቸው እንደሆነ። እንግዲህ ዛሬም ይሄን የተደገመው አሁን ያለሁት እዚህ በእስር ቤቱ ወታደሮች እጅ ላይ ነው ያለሁት ይህ ነው ያለው ሁኔታ ብሎኝ ነው እንግዲህ ተመልሶ የገባው።
የጋዜጠኛ ተመስገን ደሳለኝ ጠበቃ አቶ አመሀ መኮንን በበኩላቸው ፍርድ ቤት ተመስገን እንዲታሰር የወሰነው ሶስት ዓመት እንደሆነ ገልጸው አሁን ይህንን እስር ሙሉ ለሙሉ በመጨረሱ ዛሬ ከእስር ሊወጣ ይገባ ነበር ብለዋል።
ጋዜጠኛ ተመስገን ደሳለኝ የፍትህ ጋዜጣ ዋና አዘጋጅ ሆኖ ሲሰራ በጋዜጣው ላይ ታትሞ በወጡ ጽሁፎች መነሻ ነው ክስ ቀርቦበት የነበረው። በኋላም ጥፋተኛ ተብሎ የሶስት ዓመት እስር የተፈረደበት የሶስት ዓመቱን እስር አመክሮ ቢታሰብለት ቀደም ብሎ ነበረ የሚፈታው። ያው አመክሮም በማረሚያ ቤቱ በኩል አልተሰጠውም። በሌላ በኩል ግን ያው በፍርድ እንዲፈጽም የተወሰነበትን የሶስት ዓመት ቅጣት ዛሬ ይፈጽማል። ስለዚህ ዛሬ ከእስር ቤት መውጣት ነበረበት። የሚያገኝ መረጃ እንግዲህ እስካሁን ድረስ እስከዚህ እስከምናወራበት ሰዓት ድረስ ከእስር አልተፈታም። እዚህ በአዲስ አበባ ያው አሁን ምሽት ነው። ከዚህ በኋላ ይወጣል ተብሎ አይገመትም። ስለዚህ ከዚህ በኋላ በእስር የሚቆይ ከሆነ ተመስገን ምንም አይነት የህግ መሰረት የለውም። ወይም በሌላ ቋንቋ ከዚህ በኋላ የሚኖረው እስር ያው ህገወጥ እስር ነው የሚሆነው። ምናልባት ነገ በጠር የተለየ ሁኔታ ካለ እናያለን። በዚህ ሁኔታ የሚቀጥል ከሆነ ያው የህጉን መንገድ ተከትለን አካልን ነጻ የማውጣት አቤቱታም ልናቀርብ ምንችል ነው የሚሆነው። ግን እስቲ እንግዲህ ነገ የሚሆነውን ደግሞ እንጠብቃለን።
የተመስገን ወላጅ እናትን ወይዘሮ ፋናዬ እርዳቸውን ማምሻውን አነጋግሬያቸው ነበር።
ማንም መንግስታዊ ጊዜ ለጠይቅ እንጂ እኔማ በምን ምክንያት ነው አበክሮ የለውም እና ሶስት አመት እንደተፈረደበት ሶስት አመቷን ስትል በቃ እኔ በተስፋ ይመጣል ብዬ ጠበቅ። አሁን አይመጣም ወይ ስጥፋቱ ምንድን ነው? እንደገና ሌስ አርጉ ነው ከሰንሰፍር ወዲያ ከምን ሌላ ምን መጣልኝ? ሰው መቼም ብናገር ጥሩ ነው።
ጉዳዩን ለማጣራት ወደ ዝዋይ እስር ቤት ያደረግነው የስልክ ሙከራ ስልኩ ባለመነሳቱ አልተሳካም። ከሚመለከታቸው አካላት ምላሽ ለማግኘት ሙከራችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን እናመሰግናለን ለዘገባዋ። ቀጣዩ ዘገባ ደግሞ ወደ ናይጄሪያ ይወስደናል። ከ1600 በላይ የሚሆኑ የቦኮ ሀራም አሸባሪዎችን ጉዳይ ናይጄሪያ በፍርድ ቤት እያየች ነው። ቺካ ኦዱዋ ከዳካር ላከልን ዘገባ። ናይጄሪያ ይህንን ግዙፍ ሕጋዊ ሂደት ለማስፈጸም የሚገጥሟትን ፈተናዎችና ከምርመራው የሚጠበቀውን ውጤት ይቃኛል። ሶሎሞን ክፍሌ ዘገባውን ይዟል።
ይህ በናይጄሪያ ታሪክ ግዙፉ ነው የተባለውና በቦኮ ሐራም አሸባሪዎች ላይ የተጀመረው የፍርድ ሂደት እየተካሄደ ያለው ሰሜናዊ ግዛት በሚገኝ አንድ ወታደራዊ ጦር ሰፈር ውስጥ ነው። በቅድሚያ ጉዳያቸው የሚታየው ከ1600 በላይ እስረኞችም በኒጀር ማዕከላዊ ክፍለ ሀገር ወታደራዊ ካምፕ ውስጥ ያሉ ሲሆን፣ ቀጥሎም የ651 ሌሎች በማይዱጉሪ ጊዋ ጦር ሰፈር በእስር ላይ የሚገኙት ሰዎች ጉዳይ ይሆናል ተብሏል። የእነዚህ ተጠርጣሪ የቦኮ ሐራም አሸባሪዎች ጉዳይ ፍትሐዊ በሆነ የሕግ ሥርዓት ይታያል ሲል የናይጄሪያ ፍትሕ ሚኒስቴር ቃል ገብቷል። ምክንያቱም እስረኞቹ የሕግ ጠበቃ እንዲቆምላቸው ተፈቅዷል ሲልም ያስረዳል። በሀገሪቱ የዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል ዳይሬክተር ኦሳይ ኦሲጎ ግን ይህም በናይጄሪያ ፍትሕ ሚኒስቴር የተገባ ቃል በጥርጣሬ ዐይን ይመለከቱታል።
የፍርዱ ሂደት ፍትሐዊ አሰራርን የተከተለ ነው ከተባለ አንድና ዋናው ቁልፍ ጥያቄ የሚሆነው የሚካሄደው በግልጽ ነው ወይ የሚል ይሆናል። እንደምናውቀው ደግሞ ይህ የፍርድ ሂደት የሚካሄደው በዝግ ነው። ለሕዝቡም፣ ለሚዲያውም፣ ለሌሎች ታዛቢ ወገኖችም ዝግ ነው። እዛ ላይ ነው እንግዲህ ጨዋታው ትክክል አለመሆኑን የሚያሳየው ቀይ ምልክት የሚወጣው።
መንግሥት የሚለው መገናኛ ብዙሃኑ ሂደቱን እየተከታተሉ እንዳይዘግቡ የታገደው ለሕዝብ ደህንነት ሲባል ነው ነው። አምነስቲ ኢንተርናሽናልን ጨምሮ የሰብአዊ መብት ተከራካሪዎች ግን ሕዝቡ የማወቅ መብቱን ተነፍጓል፣ ስለ ሂደቱ ትክክለኛ ግንዛቤ እንዲኖረው አልተደረገም ይላሉ። በዚህም ምክንያት ብዛት ያላቸው የመብት ተከራካሪዎች የፍርድ ሂደቱን አስመልክቶ በርካታ ጥያቄዎችን ያነሳሉ። አንዱ ጥያቄያቸውም ይህን ግዙፍ የፍርድ ሂደት ጉዳይ እንዲያዩ የተመደቡ 4 ብቻ ዳኞች እንዴት ይወጡታል የሚል ነው። ማስረጃን የተመለከቱ ጥያቄዎችም ተነስተዋል። ለምሳሌ በቅርቡ የፍትሕ ሚኒስቴሩ በሰጠው መግለጫ ደካማ የምርመራ ዘዴና ይበልጡንም እስረኞቹ ራሳቸው በሚሰጧቸው ቃል ላይ ብቻ አብዝቶ መተማመን ተአማኒነት ያለው ሂደት የማካሄዱን ተግባር በጣም አስቸጋሪ አድርጎታል ሲል አረጋግጧል። በእነዚያ የቦኮ ሐራም ተጠርጣሪ አሸባሪዎች ተጨናንቀው በሚገኙባቸው የወታደራዊ ጦር ካምፕ እስር ቤቶች ውስጥ ሰቆቃ ይፈጸማል የሚሉ ጥያቄዎችም ይነሳሉ። እስረኞቹን በመደብደብ ተገኙ የተባሉ ማስረጃዎች የሂደቱን ሚዛናዊነት አጠራጣሪ ያደርጋሉ ሲልም አምነስቲ ኢንተርናሽናል ያስረዳል። ያም ሆኖ ግን በቻድ ሐይቅ አካባቢዎች የቦኮ ሐራም ሽብር ፈጠራ ያደረሰውን ሰብአዊ ቀውስ አስመልክቶ መፍትሄ ለማግኘት የተካሄደ ሁነኛ ሂደት ነው የሚሉም አሉ። በሌላ በኩል ግን እስከ ዛሬ ባለው ሰዓት ከቦኮ ሐራም ጋር ግንኙነት አላቸው ተብለው ፍርድ የተሰጣቸው ሰዎች 9 ብቻ ናቸው። የተፈጸመውን ከባድ ወንጀል በተመለከተ በአሸባሪዎቹ ላይ የተሰጡ ብይኖች ተመጣጣኝ እንዳልሆኑም የሚከራከሩ የሕግ ባለሙያዎች ብዙ ናቸው። አንደኛው ሞዲቦ ባካሪ ይባላሉ። በናይጄሪያ የ2011 ዓ ም ጸረ ሽብር ሕግና በተሻሻለው በዚሁ የ2013 ዓ ም ሕግ መሠረት እጅግ በጣም ተብሎ በአንድ የቦኮ ሐራም አሸባሪ ላይ የተሰጠ ፍርድ ዕድሜ ይፍታህ የሚል ነው። ይሄ ፍርድ በሕግ ባለሙያው ባካሪ ዐይን በቂ አይደለም።
ዲስ ፒፕል ዳት ኮሚት ሄኒየስ ኦፌንሲስ ዳት አር ኦፍ ቬሪየስ ማግኒቱድ ዳት ዴ ኪል ሶ ሜኒ
እነዚህ ሰዎች የፈጸሟቸው ወንጀሎች እጅግ በጣም ሰቅጣጭ ናቸው። ዜጎችን ገድለዋል፣ ንብረት አውድመዋል፣ ንጹሐኑን ቤት የለሽ አድርገዋል፣ ለስደት ዳርገዋል። ይታያችሁ እንግዲህ ይህን ሁሉ ወንጀል የፈጸሙ አሸባሪዎች የዕድሜ ልክ እስራት ፍርድ ብቻ ሲሰጣቸው፣ ያ ሲሆን መንግሥት ተረክቦ በሕይወት እስካሉ ሊመግብ ነው፣ መጠለያ ሊሰጥ ነው፣ ሌላው ቀርቶ ጥበቃ ሊያደርግላቸውና ቢታመሙ መድኃኒት ሊያቀርብ ነው ማለት ነው።
በፍርድ ሂደቱ ነጻ የተደረጉ ሰዎች ህብረተሰቡን ከመቀላቀላቸው በፊት የቀድሞ ጽንፈኛ አመለካከታቸውን እንዲቀይሩ በሚያደርግ መርሃ ግብር ውስጥ ያልፋሉ ሲል የናይጄሪያ ፍትህ ሚኒስቴር አስታውቋል።
ዩናይትድ ስቴትስ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አባልነት እንደምትወጣ ትናንት አሙስ ይፋ አድርጋለች። እስራኤልም እኔም ብላለች። ዩናይትድ ስቴትስ፣ እስራኤልና የአውሮፓ ሀገሮች ቢቃወሙም ዩኔስኮ የፍልስጤም አስተዳደርን በሙሉ አባልነት መቀበሉን ተከትሎ ዩናይትድ ስቴትስ ለድርጅቱ የምትከፍለውን መዋጮ አቋርጣለች። በዚህ ምክንያት አሜሪካ እንደ መዋጮ ከፋይ አባል የምትከፍለው የ600 ሚሊዮን ዶላርስ ዕዳ ተጠራቅሞባታል። የቪኦኤዋ ዚላቲሳ ነች ሆክ ባጠናቀረችው ዘገባ የትራምፕ አስተዳደር ከዩኔስኮ የወጣበት አንዱ ምክንያት በእስራኤል ላይ አድሎ ተደርጓል የሚል መሆኑን ገልጻለች። ቆንጅት ዘገባው ያንቺ ነው። ወጤ
ዩኔስኮ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ባደረሰባት ጥቃት ትልቅ ትኩረት ያገኘችውን የሶሪያዋን ፓልሜራ ከተማ፣ የአሜሪካን ጥልቁንና ረጅሙን ሸለቆ ግራንድ ካኒየንን እና ሌሎችም በዓለም ታሪካዊ ቅርስነት መዝግቦ በመንከባከብ ይታወቃል። ፓሪስ በሚገኘው የድርጅቱ ዋና ጽህፈት ቤት የዩናይትድ ስቴትስ ተወካይ ክሪስ ሄገርዶን ሀገራቸው ከአባልነት የወጣችው በሁለት ምክንያቶች እንደሆነ ይናገራሉ።
አንደኛው ድርጅቱ ፍልስጤምን በአባልነት ከተቀበለበት ከ2011 ዓ ም ጀምሮ የተጠራቀመ የመዋጮ ዕዳ ነው። የዕዳው መጠን ከአቅም በላይ ሆኗል። ሁለተኛው ደግሞ በአሳዛኝ ሁኔታ ድርጅቱ በፖለቲካ ተተብትቦ ያለውን ኃላፊነት መወጣት እንዳይችል ተደርጓል። የጸረ እስራኤል አድሎ መድረክ ሆኗል።
ዩናይትድ ስቴትስ በተባበሩት መንግስታት ድርጅቱ የባህል ቢሮ ውስጥ የለውጥ እርምጃዎች እንዲወሰዱ ስትወተውት መቆየቷን የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ነወርት ይናገራሉ። ዩኔስኮ ውስጥ እስራኤል ላይ አድሎ እንደሚፈጸም ብዙ የሰነድ መረጃ አለ። ይህ ተግባር መቅረት አለበት። ስለዚህም ዩናይትድ ስቴትስ ለረጅም ጊዜ ስታስብበት ቆይታ ለመውጣት ወስናለች። ዩኔስኮ ከጥቂት ወራት በፊት እስራኤል በወረራ በያዘችው ዌስት ባንክ የምትገኘውን አጨቃጫቂዋን ጥንታዊቱን ሄብሮን ከተማ አደጋ ላይ የምትገኝ የፍልስጤም የዓለም ቅርስ ሲል መዝግቧታል። ከሁለት ዓመታት በፊት ደግሞ እንደ አውሮፓውያን አቆጣጠር በ2015 እስራኤልን ኢየሩሳሌም ውስጥ የሚገኙ የዓለም ቅርስ ስፍራዎችን በሚገባ አልጠበቀችም ብሎ የሚነቅፍ ውሳኔ አሳልፎባታል። ሁለቱንም ውሳኔዎች እስራኤልና ወዳጆቿ አውግዘዋቸዋል። ትናንት የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ የዩናይትድ ስቴትስ ውሳኔ እንዳስደሰታቸው ገልጸው እስራኤልም የግብዝነት መድረክ ሲሉ ከጠሩት ድርጅት ትወጣለች ብለዋል። የዩኔስኮ ዋና ዲሬክተር አይሪና ቦኮቫ ዩናይትድ ስቴትስ ከድርጅቱ መውጣቷ እንዳሳዘናቸው ገልጸው ደግሞስ በዚህ ሰዓት መሆኑ ሲሉ ጠይቀዋል።
At the time when the fight against violent extremism calls for renewed investment.
ያለነው ሁከተኛ ጽንፈኝነትን ለማስወገድ ትግል ላይ ነው። እናም ትምህርትን ለማስፋፋት እና የተለያዩ ባህል ባሏቸው ማህበረሰቦች መካከል ውይይት በማካሄድ ጥላቻን ለመከላከል አቅማችንን ይበልጡን አጠናክረን መንቀሳቀስ አለብን። ዩናይትድ ስቴትስም በዚህ ሰዓት እነኚህን ጥረቶች ከመመራው የተባበሩት መንግስታት ድርጅት አካል መውጣቷ በጥልቅ የሚያሳዝን ነው።
አክለውም ዋና ዲሬክተሯ ዩኔስኮ ጸረ ሴማዊነትን ሲታገልና በአይሁዶች ላይ የተፈጸመው ጭፍጨፋ ሲታወስ እንዲኖር ሲሰራ የኖረ ድርጅት መሆኑን አስረድተዋል። ዩናይትድ ስቴትስ ከዩኔስኮ የመውጣቷ ውሳኔ ከሚቀጥለው 2018 ዓ ም መጨረሻ ጀምሮ ተግባራዊ ይሆናል።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ከ34 ደቂቃ ላይ ነው የምንገኘው። ከእናንተ ከአድማጮች የደረሱን አስተያየቶች አሉ። ለሰዓቱ እነዚህ መርጠናል።
አናስጥልኝ ቪዎች የአባ ዱላ ስራ መልቀቅ በተመለከተ ደብዳቤ አቀረቡ በሚል ዜና አስተላልፎ ሰምተናል። አባ ዱላ በመንግስት መዋቅር ውስጥ ያሉ ናቸው ማለት ነው። እንግዲህ አፈ ጉባኤ ናቸው የፌደራሉ። እና ማቅረብ ያለባቸው ለፓርቲው ነው ወይስ ለመንግስት ነው? ምክንያቱም በመንግስት ስልጣን ላይ ነው እለቃለሁ ያሉት እንጂ በፓርቲ ላይ አይደለም። እንግዲህ እንደሚባለው መልቀቃቸውን ባናቅም፣ ስለዚህ ማቅረብ ያለባቸው የሀገሪቱ ከፍተኛ ባለስልጣን የተወካዮች ምክር ቤት ነው ይላል። ምናልባት የተወካዮች ምክር ቤት ደግሞ ተጠሪነቱ ለኢትዮጵያ ሕዝብ ነው ይላል። ምናልባት ቢበዛ ለጠቅላይ ሚኒስትሩ ወይንም ደግሞ ለፕሬዚዳንቱ ሊያቀርቡ ይችላሉ እንጂ ለኢህአዴግ ጽህፈት ቤት እንዴት ሊያቀርቡ ይችላሉ? እሳቸው እኮ የመንግስት አካል ናቸው። ፓርቲና መንግስት አንድ ነው ማለት ነው። ኢትዮጵያ ውስጥ ተቀላቅሏል። አንዱ ከአንዱ ጋር በቃ እየተላጋ ነው የሚሄደው ማለት ነው። መስመር የለውም። የራሱ ትራክ አቅጣጫ የለውም ማለት ነው። ስለዚህ የጥያቄ ሁኔታ አቶ ሽፈራው ሽጉጤ ደግሞ እስካሁን አልቀረበልንም ይላሉ። ያ ማለት ፓርቲው ነው መንግስት የሚያንቀሳቅሰው ማለት ነው።
አስተያየት የላካችሁልንን አድማጮች እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት እንድታኖሩ እንጋብዛችኋለን። ኢሜይልም የሆነ እንደሆነ horn@voanews.com ብላችሁ ብትልኩልን ይደርሰናል። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ።
ወደ አንድ ዘገባ እናልፋለን። የኢትዮጵያ መንግስት የሚቆጣጠረው ማዕከላዊ ባንክ የብርን የውጭ ምንዛሪ ዝቅ አድርጓል። የብር ወለድን በሁለት ከመቶም ጨምሯል። የኢትዮጵያ ብሔራዊ ባንክ የብር ምንዛሬን በ15 ከመቶ ዝቅ በማድረግ ከሰነበተበት የ23 ብር ከ40 ሳንቲም የዶላር ምንዛሬ ወደ 27 ብር የሚጠጋ ከፍ አድርጓል። የብድር ወለድም 7 ከመቶ ሆኗል። ውሳኔው የእናንተን ኪስ እንዴት ይመለከታል? አጠቃላይ የሀገር ምጣኔንስ? ተከታታይ የባለሙያ ትንተና ይዘናል። የምጣኔ ሀብት አማካሪው ጌታቸው ተክለማርያምን ያነጋገረው ሄኖክ ሰማእግዜር ነው።
ኤክስፖርተሮች ተበረታተው ወደ ውጭ ብዙ ኤክስፖርት ያደርጋሉ የሚለው መላምት እንዳይሳካ የሚያደርጉት ግን ብዙ ማነቆዎች አሉባቸው ከብር ምንዛሬ ውጭ። ከዛ ውጪ ማሰብ ያለብን ሌላው ትኩረት ሚሻ ነገር በፖሊሲ አውጪዎች ረገድ ማንመለከተው ግን የኛ ኤክስፖርተሮች ኢምፖርተሮችም ናቸው። ለምሳሌ አንድ ቡና የሚልክ ሰውዬ ኦር ነጋዴ ለቡና መፈልፈያ፣ ለቡና ማሸጊያ የሚሆኑ ብዙ ማሽነሪዎችን ኢምፖርት ያደርግ፣ ለእነሱም ለለዋወጫዎችን ኢምፖርት ያደርግ። እንደዚሁ ሰሊጥ ላይ ብንመለከት ሰሊጥ የሚያበጥር፣ ሰሊጥ የሚያነፍስ፣ ሰሊጥ የሚያሽግ በጣም ብዙ ኢምፖርት ያደርጋሉ። ስለዚህ ተመልሶ ከውጭ ምንዛሬ ብዙ ወደ ውጭ ገበያ ኤክስፖርት በማድረግ የሚያገኙትን የውጭ ምንዛሬ መጠን በተዘዋዋሪ ከፍ ባለ የኢምፖርት ዋጋ ደግሞ ያጡታል። የውጭ ምንዛሬ ማስተካከያዎች በተደረገባቸው ሰዓታቶች ሁሉ በዚህ ሀገር ኢኮኖሚ ላይ ኢንፍሌሽነሪ ፕሬሽር ወይንም የዋጋ ውድነት ጫና ተመልክተናል። ብዙ እቃዎች ከውጭ የሚመጡ እቃዎችን ጨምሮ የዋጋ ጭማሪ ሲደረግባቸው አይተናል። የሚገዙት ሰዎች አንጻር ስናይ ይሄ ነገር መካሄዱ በቅርብ በብዙ እቃዎች ላይ የዋጋ ጭማሪ ሊኖር እንደሚችል መጠበቅ ነው።
የጭማሪውን ቀመር ብንመለከት የዓለም ባንክና አይኤምኤፍም የኢትዮጵያ ማዕከላዊ ባንክ የብርን ዋጋ ዝቅ እንዲያደርጉ ሲመክሩ ነው የቆዩት። ምንድን ነው ምክንያታቸው ለዚህ?
እንግዲህ አሁን እነሱ አሁን ለረጅም ጊዜ በኢኮኖሚ ስናስተውል የነበረው የገንዘብ የመግዛት አቅም በገበያ ውስጥ ካለው የውጭ ምንዛሬ ፍላጎትና አቅርቦት ጋር አብሮ ሊሄድ አልነበረም። ፓራራል ማርኬት በሚለው ጥቁር ገበያ በሚለው በተለምዶ በሱ የሚመነዘርበት የምንዛሬ መጠን ልዩነቱ ከፍ ያለ ነበር። ከወራቶች በፊት ያ ልዩነት እስከ 5 ብር በአንድ ዶላር የደረሰበት ጊዜ ነበር። ያ ማለት በኢኮኖሚ ውስጥ ያለው የውጭ ምንዛሬ መጠን ከፍ ያለ ነው። ኦፊሻል ገበያው ሊቀርብ ከቻለው የውጭ ምንዛሬ መጠን አንጻር ከፍ ያለ ነው ማለት ነው። ስለዚህ እሱ በኢኮኖሚ ውስጥ ኢምባላንስ ፈጥሯል። ስለዚህ ይህንን ኢምባላንስ ሶልቭ ለማድረግ አንደኛው መንገድ ብለው እና አይኤምኤፍን በነገርህ ላይ የአይኤምኤፍ ሪፖርት የሚለው የብር የምንዛሬ መጠን መቀነስ ካለበት ከ20-40% ነው መቀነስ ያለበት የሚል ነው። እንግዲህ አሁን በቅርቡ አይኤምኤፍ የአርቲክል 5 የግምገማ ሂደቱን አሳልፎም ሪፖርት አውጥቶ ስለነበረ ማስበው መንግስት ማስተካከያውን እንዲያደርግ ሲመክሩ ነበረ። አሁን ግን ይሄ ማስተካከያ የመጣው የነሱ ሪፖርት ከወጣ በቅርብ ልዩነት ስለሆነ ያ ቡድን የመጣው ቡድን የራሱ የሆነ ጫና በማሳደር ረገድ ተሳክቶለታል ማለት ይቻላል።
አዎ፣ በተያያዥነትም የኢትዮጵያ መንግስት ያለውን የምጣኔ ሀብትም ተሳትፎ ይመለከታሉ። እንግዲህ አገሪቱ ውስጥ ትልቁ ነጋዴ ወይም የምጣኔ ሀብት ተሳታፊ መንግስት ነው። ግዙፍ የመሰረተ ልማትና የንግድ እንቅስቃሴዎችም ውስጥ ይታያልና ከዚህ ጋር አያይዘውም የሚያነሱት ሁኔታ ነው ያለው የመንግስትን
እውነት ነው። እንግዲህ አሁን ዓለም ባንክ በነገር ላይ ዓለም ባንክ ባጠናው ጥናት በእያንዳንዱ የ5% ዲቫሉዌሽን ወር የምንዛሬ ቅናሽ ከ1.5-1.7% ድረስ የእድገት ምጣኔን በራሱ ማምጣት ይችላል የሚል ግምታ ነው። ግምት አለ። እሱ ግን እነሱን በግምታቸው እንደሚያመላክቱት ብዙ ሪስኮች አሉት። በተያያዥነት እንዲህ አይነት የምንዛሬ ማስተካከያ በሚደረጉበት ሰዓት መንግስት መውሰድ አለባቸው ብለው የሚያስባቸው ሌሎች እርምጃዎች አሉ። ከእነሱ እርምጃዎች ጋር ሲደመር ነው እንዲህ አይነት ማስተካከያ ከፍ ያለ ኢኮኖሚ እድገት ለማስመዝገብ በአገር ደረጃ ይጠቅማል የሚሉት። እነሱ ማስተካከያዎች እየተደረጉ ነው ወይ አሁን የምናየው የሚለው ነገር የራሱ የሆነ ጥያቄ አለ።
ምንድን ናቸው እነዚህ ማስተካከያዎች?
እነሱ ማስተካከያዎች እንግዲህ ስትራክቸራል የምንላቸው ናቸው። ላይ ኢኮኖሚ ውስጥ አንድ ኤክስፖርተር ኤክስፖርት ለማድረግ ቅድም እንዳልኩ ረጅም ሂደቶችን ያልፋል። እነዚህ ሂደቶች በወጪም ረገድ ብዙ ወጪ የሚያስወጡ ናቸው፣ በጊዜም ረገድ ረጅም ጊዜ የሚወስዱ ናቸው። አገር ውስጥ እስከ ወደብ ድረስ የሚካሄደው የትራንስፖርት አቅርቦቱ ሁኔታ፣ የካስተምስ የጉምሩክ አሰራሩ፣ በሀገር ውስጥ ያለው የኤክስፖርት ለሚደረገው እቃ የሚሰጡ የተአማኒነት ማረጋገጫ ሂደቶች፣ ነጋዴ እንደ ነጋዴ ኤክስፖርት ለማድረግ የሚጠበቁበት የዶክመንት ሂደቶች፣ እነዚህ ነጋዴዎቹ ብዙ ወጪ እንዲያወጡ የሚያደርጉ ናቸው። ስለዚህ እነዚህ መሰረታዊ የኤክስፖርት ሂደቶች የሚወስዱትን ጊዜ መቀነስ ካልተቻለ የሚያስወጡትን ወጪ መቀነስ ካልተቻለ ኤክስፖርት የሚያደርጉ ኤክስፖርተሮች የሚያልፉባቸው ሂደቶች የሚያስወጡት ኮስት እጅግ ብዙ ነው። እሱ ነው በዋናነት ተንጎ ተወዳዳሪነታቸውን ወደኋላ እያስቀረ ያለው። ስትራክቸራል ኢኮኖሚ ውስጥ ማሻሻል የሚገባም ብዙ ኤክስፖርተሮችን የተሻለ ተወዳዳሪ ሊያደርጉ የሚችሉ ሂደቶች እነሱ ሂደቶች ከዚህ የውጭ ምንዛሪ ማስተካከያ ጋር ሲደመሩ የምንፈልገውን ኢምፓክት ማምጣት ይችላል። ይሄ ብቻውን በራሱ ግን የምንፈልገውን ኢምፓክት ያመጣል የሚለው ካለፈውም ታሪካችን ወደኋላ ሄደን ብንመለከት የምንዛሪ ማስተካከያ በተደረገባቸው ጊዜያቶች የታሰቡ የፖሊሲ አላማዎች ተሳክተዋል።
እንግዲህ ጉዳዩ ሰፋ ያለና ለረጅም ጊዜም ሲገለጽ የቆየ ነው። በተለይ በገንዘብ በፋይናንስ ዘርፉ የመዋቅር ማሻሻያ፣ የግሉ ዘርፍ ተሳትፎ መስፋፋት፣ እነዚህን ከመሳሰሉ ከቁጥጥር ጋር የተያያዙ በጣም ብዙ ማነቆዎች ያሉበት ነው። ለዛሬው ግን ብር ያለውን የውጭ ምንዛሬ በ15% መቀነስ፣ እንደዚሁም የምጣኔ ሀብት ተጽዕኖዎች እና ሊገኙ የሚችሉ እመርታዎች ካሉ በዚህ ዙሪያ ለሰጠህን ማብራሪያ አመሰግናለሁኝ። ጌታቸው ተክለ ማርያም የምጣኔ ሀብት አማካሪ ነው፣ ከባህር ዳር ነው ዛሬ መግለጫውን የሰጠን። እናመሰግናለን።
እሰጥ አገባ
እያነጋገሩ ባሉ ወቅታዊ የኢትዮጵያ ጉዳዮች ዙሪያ የተጀመረ ተከታታይ ክርክር ነው እሰጥ አገባ ይዞ የቀረበው። የዕለተ አርብ እሰጥ አገባ ተከራካሪዎች ሰሞኑን በተለያዩ የሀገሪቱ ክፍሎች የታዩ ተቃውሞዎችና የተከተሉ አደጋዎችን ጨምሮ በተደጋጋሚ የሚነሱትን የሕዝብ ጥያቄዎችና የመንግስትን ምላሽ እንደየአመለካከታቸው ይመረምራሉ ተከራካሪዎቹ። አዘጋጅና አቅራቢው አሉላ ከበደ ነው። የተከታታዩ ክርክር ተሳታፊዎች ራሳቸውን የሚያስተዋውቁበትን በምንሰማበት ነው የሚንደረደረው።
ግዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው።
እኔ ሊያስክደ እባላለሁ። አዲስ አበባ ነው የምኖረው። በአጭሩ የልማታዊ መንግስት አስተሳሰብ ደጋፊ ነው።
መልካም። የእሰጥ አገባ ተከታታይ የክርክር ፕሮግራም ተሳታፊዎች በድጋሚ ተመልሳችሁ ስለመጣችሁ ለጊዜያቸው አመሰግናለሁ።
እናመሰግናለን።
በወቅታዊ የኢትዮጵያ ጉዳዮች ላይ የሚያተኩረው እሰጥ አገባ ይልቁንም ደግሞ በቀን ተቀን ሁኔታዎች የኢትዮጵያን የፖለቲካ ትኩሳት በአካባቢው የሚታዩ በእለቱ ያሉ ሁኔታዎችን ለማካተት ዛሬ ፕሮግራሙ በሚቀርብበት እለት ከጥቂት ሰዓታት አስቀድሞ ነው እያነጋገርኳቸው ያለሁት። ሰላማዊ የተቃውሞ ሰልፎች፣ ህዝባዊ እንቅስቃሴ፣ ጥያቄዎችና የክልልና የፌዴራል መንግስታትን ምላሽ ዳሰስ ለማድረግ እንሞክራለን። መሰንበቻውን በተለያዩ አካባቢዎች የታዩ ሁኔታዎችን ከማንሳቴ በፊት ባለፈው ክርክራችሁ ከታየው ስለ አገራችሁ ይሁነኝ ብላችሁ ስለምትከራከሩባቸው ሀሳቦች ዛሬ ምን ይታያችኋል? ባጭሩ የኢትዮጵያን የፖለቲካ ትኩሳት እንዴት ትለኩታላችሁ? አቶ ኤልያስ እርስዎን ላስቀድም።
የኔ ግንዛቤ ሁለት ኃይሎች ያለው የፖለቲካ ውድድር በዚህ በጠባቡ ኃይልና በአብዮታዊ ዲሞክራት የምናለው ወይም ደግሞ ልማታዊ ዲሞክራት አስተሳሰብ ያለው ኃይል ላይ ያለው ትግል ያው ደረጃው ከፍ እያለና ከዛ ውጭ ደግሞ ጠባቡ ኃይል ተጠራርቶ የመጨረሻውን ሙከራ እያደረገ እንደሆነና
ማንን ነው ጠባቡ ኃይል የሚሉት? አቶ ኤልያስ እስኪ ፈታ ያድርጉት። የትኛው ነው ጠባቡ ኃይል ማለት?
ያው ጠባቡ ኃይል ማለት አሁን ያው በአለፈውም ካስታወስክ የፌዴራል ስርዓታችን ወይም ደግሞ ህገ መንግስቱ እንደሚል አንድ የኢኮኖሚና የፖለቲካ ማህበረሰብ ለመፍጠር የተማማለ ህዝብ አለ። የኢትዮጵያ ወይም ደግሞ ኢትዮጵያ ሀገራችን የተለያዩ ብሔር ብሔረሰቦች አሉ። እነዚህ አንድ የፖለቲካ ማህበረሰብ፣ አንድ የኢኮኖሚ ማህበረሰብ በመፍጠር የተሻለ ኢኮኖሚ ተወዳዳሪነት አንድ የኢኮኖሚና የፖለቲካ ተወዳዳሪ በምስራቅ አፍሪካ በተለይ ትልቅ ሀገር የመሆን ራዕይ ሰንቆ የሚሄዱ ብሔር ብሔረሰቦች አሉ። ይሄ ደግሞ በአገር ወይ ማለት ነው ህገ መንግስቱን በመጠቀም ነጻ መንግስታት የማቋቋም ጠንካራ የሆነ ፌዴራል ስቴት በጊዜ በማቋቋም ወደ ጠንካራ ወደ ነጻ ሀገር የመሄድ አካሄድ ያላቸው አሉ። ከህገ መንግስት አግባብ ውጭ ማለት ነው ህገ መንግስቱ ላይ የተከነተናሉ። ከዛ ውጭ በሆነ ግን ጉልበት በመጠቀም ወይም ደግሞ በዚህ ግርግሮች፣ ሰልፎች፣ እለታዊ ግሶቶችን በመጠቀም የሚደረጉ ጥረቶች እነዛ በጠባቡ ኃይል የሚፈረጁ ናቸው።
ይሄ ማለት በጣም አጫጭር ብዬ ነበር ወደ አቶ ግዛው እንዲሄድ አላደረጉኝም። በጣም በአጭሩ የሚመለስ አሁንም ተከታይ ጥያቄ ላንሳ። ይሄ ማለት አሁን በሚታዩት የተቃውሞ እንቅስቃሴ ውስጥ የሚሳተፉ ወገኖች ናቸው? ተለይተው የሚታወቁ ገሌ የሚባሉ የተቃዋሚ ቡድኖች ናቸው? እነማን ናቸው አሁን በገለጹት መስፈርት ውስጥ ያካተቷቸው?
ለነገራችን ላይ ጠባብነት ግለሰባዊ አመለካከት የሆንና የእነዚህ አይነት ተመሳሳይ አስተሳሰብ ያላቸው ሰዎች አንድ ላይ ሲሰባሰቡ ቡድን ይሆናሉ። ያ ቡድን በፓርቲ መልክ ሊገለጽ ይችላል፣ ወይም ደግሞ ዝም ብሎ ኢንፎርማል ግሩፕ ሆኖ ሊገለጽ ይችላል።
የሀሳቡ ሊሆን ይችላል በሀሳብ ደረጃ። አሁን በገለጹት ግን በተጨባጭ እነማን ናቸው? እገሌ የሚሉት ወገን ቡድን አለ አሁን በፈረጁት መግለጫ ውስጥ የሚካተት?
አሁን ለምሳሌ ቅድም ያልኳለ አንድ የፖለቲካና የኢኮኖሚ ማህበረሰብ ፈጥራለሁ ብሎ የተማማለ ይሄ ወረዳ የኔ ነው፣ ያኛው ወረዳ ያንተ ነው የሚል ልክ አዲስ ስቴት እንደሚያቋቁም የሚሄድ አካሄድ ከሆነ ማለት ወረበር ትስ የት ጋር ነው የሚለው የት መሆን ይችላል። ህዝቦች አንድ ራዕይ ይዘው በምስራቅ አፍሪካ ትልቅ ኢትዮጵያ የምትባል ሀገር እንፈጥራለን ብሎ ካለፈው 26 ዓመት ጀምሮ ያው የዲሞክራሲ ስርዓት ግንባታ ውስጥ የገባ አንድ ሀገር እፈጥራለሁ ብሎ እየወደቀ እየተነሳ ያለህም በመሀል ልክ እንደ ሁለት ሴቶች ይሄ ወረዳ የኔ ነው ይሄኛው ያኛው ለምለም መሬት ለእኔ ተወሰነ አልተወሰነ የሚለው ይህን ከበሮ የሚደልቀው ጠባቡ ኃይል ይሄ ካለው ግልጽ ነው። አንተ እዚህ ነው እዚህ ነው የሚለው ትተህ በማንኛውም ቀውሶቹ መካከል ላይ ያለው ያው ያኛው ኃይል አይሆንም። አንድ ኢኮኖሚክና የፖለቲካ ማህበረሰብ እፈጥራለሁ እስካልክ ድረስ እዛ ውስጥ ገብተህ ይሄ ሁሉም ሀገር ነው። ኢትዮጵያ የትኛውም ኮርነር ሀገር ነው። ይሄ ወረዳ እዛ ሄደ እዚህ ሄደ እኔ ለምሳሌ ትግሬ ከሆንኩኝ አማራም የኔ ነው፣ ኦሮሞም የኔ ነው፣ ቤንሻንጉልም የኔ ነው። ወረዳ አንተ ነው፣ ይሄኛው እዚህ ነው፣ እዛ ነው ሲባል ግን ያንን የሚያቀነቅን ያንን ሰዎችን በማነሳሳት ለበለጠ ግርግር የሚገባ በተለይ ህገ መንግስት ያለ ነው። ህገ መንግስታዊ ከሆነ ምንም ማድረግ ችግር የለም። መብትና በህገ መንግስት ሲጻፍ ይሄ ወረዳ የኔ ነው፣ ይሄ ነው ያንተ ነው ብለህ ከቁጭ ብለህ መደራደር አለ።
መልካም መልካም።
እዚህ ነው እዛ ነው የሚባላለ። እንደዚህ አይነት ሰዎች ሲሰበሰቡ ቡድን ይፈጥራሉ።
በድግግሞሽ ሰዓት እንዳናጠፋ ሀሳቦ የፈነጠቋቸውን ኋላ ላይ ፈታፈታ አድርገን እናነሳለን። ሊያከራክሩ ሊያነጋግሩ የሚችሉ ነጥቦች ተነስተዋል። አቶ ገዛ እርሶም ባጭሩ የዛሬው የኢትዮጵያ ፖለቲካ ትኩሳት በእርሶ ግምገማ፣ በእርሶ እይታ እንዴት ይለካል?
በመጀመሪያ ለእድሉ አመሰግናለሁ። አቶ ኤልያስንም እንኳን እንደገና ወደ ክርክሩ መጡ፣ አመሰግናለሁ። እኔ የኢትዮጵያን ሁኔታ በሁለት ቃሎች መግለጽ እችላለሁ፣ ስሜቴን ማለት ነው። አንደኛ ተስፈኛ ነኝ። ተስፈኛ ነኝ ስል የኢትዮጵያ ሕዝብ ከቀን ወደ ቀን ለነጻነቱ የሚያደርገውን ትግል የአፋፋመ እርስ በራሱ ከህዝባዊ ወያኔ አርነት ትግራይ ከፋፋይ ፖለቲካ የዘር ፖለቲካ ወጥቶ የኢትዮጵያዊነትን የኢትዮጵያን አንድነት ወደሚያቀነቅንበት እየተሸጋገረ ያለበት ሁኔታ ስለሆነ በጣም ተስፈኛ ነኝ። ሁለተኛ አማርኛውን ወርድ እርዳኝ፣ ኮንሰርን ነኝ ወይም በስጋት
ስጋት አለዎት?
ስጋት አለኝ። ይኸውም ስጋቱ 26 ዓመት ምናልባት 26 ብቻ ሳይሆን ከ26 ዓመቱ በፊት 17 ዓመት በደደቢት ጥላቻን፣ መከፋፈልን፣ ጠባብነትን በማኒፌስቶ አስፍሮ ስልጣን ላይ 26 ዓመት የቆየው የጥላቻ ፖለቲካ፣ የዘር ፖለቲካ በተለይም ጠላት ነው ተብሎ በተፈረጀው ህዝብ ብቻ ሳይሆን በቅርቡ በሶማሌና በኦሮሞ ኢትዮጵያውያን መካከል፣ በሶማሌና በአፋር መካከል፣ በአፋርና በአማራ፣ በአፋርና በኦሮሚያ፣ በደቡብና በኦሮሚያ መካከል ያለው የህዝብ ግጭት የፖለቲካ ስርዓቱ ህገ መንግስቱ ጭምር የወለደው ስለሆነ ይሄ የጥላቻ ፖለቲካ ለነጻነት ለአንድነት የምናደርገውን ትግል ቀድሞ ሂዶ እርስ በርስ እንዳያፋጀን ትልቅ ስጋት አለኝ።
መልካም። እይታችሁንም ግራና ቀኝ ተመልክተናል። አቶ ግዛው ተስፋና ስጋትን አንድ ላይ ያጣመረ ሁኔታ እንደሚታየት፣ አቶ ኤልያስ የሁለት ወገኑ ትግል እያየለ መጥተዋል የሚል አንድምታ ያለው ሀሳብ ነው ያቀረቡት። እስኪ የቅርብ ቀናቱን ክስተቶች እንመልከትና በእርግጥ ኢትዮጵያ ወዴት እያመራች ነው? ምን አይነት ሁነኛ ምላሽስ ያስፈልጋል? በሁሉም ወገኖች ሊወሰዱ የሚችሉ እርምጃዎች ምንድን ናቸው የሚሉትን እንመልከት። በትናንትና ሁለት ሶዳ በተባለ ስፍራ 4 ሰዎች ሲገደሉ 18 መቁሰላቸው ተዘግቧል። ከትላንት በስቲያ ረቡዕ ሻሸመኔ ከተማ ውስጥ 3 ሰዎች መገደላቸው፣ በምስራቅ ሀረርጌ ቦኬ የተባለ ስፍራ 3 ሰዎች መገደላቸው የኦሮሚያ ክልል ቃል አቀባይ የተናገሩትን አጣቅሼ ማነሳው በተለያዩ አካባቢ የሚደረጉ እንቅስቃሴዎች በሰዎች ሕይወት መጥፋት እየተደመደሙ ነው። ምን ማለት ነው? ወዴት እያመራን ነው? ቅድም በአቶ ግዛውም ጭምር የተገለጸው ስጋት አያሳስባችሁም ወይ? አቶ ኤልያስ።
እሺ፣ ስጋት ሊያሳስበኝ የሚችለው ምንድን ነው? ጠባቡ ኃይል ይሄ ጉልበትን የሚጠቀመው ኃይል አሸናፊ ሆኖ ውጤታማ መሆን ሲጀምር ነው ኢትዮጵያ ውስጥ ስጋትኛም የመገጠልም የመበታተንም እና የሞት ቁጥሮች የሚጨምሩበት አካሄድ የሚሆነው ያ ነው። ከዛ ውጭ ግን አሁንም ቢሆን ያለው ጠንካራ ያለው የኢትዮጵያ መንግስት አንድ ኢኮኖሚና የፖለቲካ ማህበረሰብ የመፍጠር አላማውን ሰንቆ በሚሄድበት ጊዜ የፌዴራል ስርዓቱ የራሱ የሆኑ ችግሮች የሚፈጥራቸው ነው። እነዚህ የፌዴራል ችግሮች እስከተፈቱ ድረስ ይሄ አሁን የምንሰማቸው ግርግሮች፣ አሁን የምንሰማቸው ሞቶች፣ እነዚህ ዜሮ የሚሆኑበት ወቅት ይመጣል።
መቼ ነው አቶ ኤልያስ እነኚህ ሞቶች ወይም ግድያዎች የሚቆሙበት ብለዋል? በነገራችን ላይ እነኚህ ዘገባዎች እንዳመላከቱት እነኚህ ህልፈቶች የተፈጸሙት በሰላማዊ መንገድ በሚንቀሳቀሱ ሰዎች የፌዴራል ኃይሎች ናቸው ጥይቶቹን የተኮሱት ነው የሚለው ዘገባው። መቼ ነው የሚቆሙት? አንድ ቀን ዜሮ ይሆናል ብለዋል።
አንድ ሰው አንድ ግለሰብ መሰለፍ ይችላል። ሰላማዊ እስከሆነ ድረስ ማንኛውም ጥያቄዎች ለመስጠት ህገ መንግስታዊ መብት አለ። ፖሊስ አመቾችን፣ የተለያዩ እንቅስቃሴዎችን፣ ህጋዊ የሆኑ መንገዶችን እንዲከተል የማድረግ ግዴታ አለበት። ያንን ግዴታ አልፎ በራሱ ወንጀል ቢፈጽም የሚጠየቅበት ስርዓት አለ። አሁን የሰዎቹ ቁጥር እዚህ 3 እዚህ 7 ስላም ሳይሆን እነዚህ ሰዎች ይጠየቃሉ። የሰሩት ራስን የማዳን ራስን የመከላከል ለምሳሌ አዋጆች አሉ ኢትዮጵያ ውስጥ። አዋጆቹ የሚፈቅዱላቸው አይነት ከሆነ ሰውየው ያው ህጋዊ የፖሊስ አካል ወይም ደግሞ የደህንነቱ አካል ሊጠየቅበት የሚችልበት አግባብ አለ። እኔ እስከሚገባኝ ድረስ ሞቶች የሚቆሙበት ጊዜዎች አሉ። ያ ደግሞ ጠባቡ ኃይል ስሩ እስከተነቀለ ድረስ ያ ዘመን ይመጣል ብዬ አስባለሁ።
መልካም አቶ ግዛው።
አቶ ኤልያስ የሚሉት ነገር በጣም የሚገርም ነው። ምናልባት ባለፈው 26 አመት ተወልደው ያደጉ ኢትዮጵያውያን ያታልል ይሆናል ወይን አልሰሙት ይሆናል እንጂ ህዝባዊ ወያኔ ሓርነት ትግራይ የዛሬ 30 አመት 35 አመት ትግራይ ውስጥ የትጥቅ ትግሉን ሲጀምር የደርግ ባለስልጣን የነበሩት ሰዎች አሁን አቶ ኤልያስ ጠባብ ብለው እንደገለጹት እነዚህ ተገንጣዮች ሽፍቶች እየተባሉ ነበር የሚገለጹ ና በስልጣን ላይ የዛሬ 30 አመት የነበሩት ሰዎች ልክ ህዋህትን ይገልጹ እንደነበረ ዛሬ ደግሞ የህዋህት ሰዎች ኢትዮጵያ ውስጥ ለነጻነት የሚታገሉትን ሲጠቅሱ በጣም ነው የሚገርመኝ።
አሉላንና እንግዶቹን አቶ ግዛው ለገሰንና አቶ ኤልያስ ግደይን እናመሰግናለን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ስደተኞችን በጸጋ የመቀበልና እንክብካቤም የመስጠት የኖረ ልምዷን ትቀጥላለች። የዛሬው ርዕሰ አንቀጽ መግቢያ ሐረግ ነው። በመጪው 2018 የበጀት ዓመት ዩናይትድ ስቴትስ 45,000 ስደተኞችን ትቀበላለች። ከአፍሪካ 19,000፣ ከምሥራቅ እስያ 5,000፣ ከአውሮፓና ከመካከለኛ እስያ ሀገሮች 2,000፣ ከላቲን አሜሪካና ከካሪቢያን 1,500፣ ከቅርብ ምሥራቅና ከደቡብ እስያ 17,500 ስደተኞችን እንደምታስተናግድ ርዕሰ አንቀጹ በዝርዝር አስፍሯል። አዲሱ የስደተኞች ቁጥር ጣሪያ በቅርብ ዓመታት ከነበሩት ዝቅ ያለ መሆኑን፣ ለዚህም በርካታ ምክንያቶች እንዳሉ የሚናገረው ይህ ርዕሰ አንቀጽ የአሜሪካ ሕዝብ ደህንነት በተጠናከሩት የደህንነት ፍተሻ አሰራሮች መሠረት የስደተኞቹን የጀርባ ዳራ በአግባቡ ለመመርመር የመንግሥቱ አቅም ውሱን መሆን፣ ዩናይትድ ስቴትስ ገብተው የጥገኝነት ጥያቄ ያስገቡ ሰዎች በመቶ ሺዎች የሚቆጠሩ በሀገር ውስጥ ደህንነት መሥሪያ ቤቱ ውስጥ የተጠራቀሙና ገና ውሳኔ ያላገኙ ማመልከቻዎች መቆለል መሆናቸውን ይዘረዝራል። በአውሮፓ የዘመን አቆጣጠር ከ1975 ዓመተ ምህረት ጀምሮ ዩናይትድ ስቴትስ ከ3 ሚሊዮን በላይ ስደተኞችን መቀበሏን ርዕሰ አንቀጹ አስታውሶ፣ በአዲሱ ጣሪያ መሠረት ዩናይትድ ስቴትስ ተጨማሪ ስደተኞችን ከየትኛውም ሌላ ሀገር በበለጠ ቁጥር በቋሚነት ማስፈሯን እንደምትቀጥል፣ በዘር፣ በጎሳ፣ በፖለቲካ ዝንባሌ፣ በብሔር፣ በሃይማኖት ወይም የአንድ የተወሰነ ማኅበራዊ ቡድን አባል በመሆናቸው ምክንያት ማሳደድ ለሚደርስባቸው ሰዎች ዘላቂ ከለላ እንደምትሰጥ አስታውቋል። ስደተኞችን ማስተናገድና ማስፈር በዓለም ዙሪያ ለሚስተዋለው የመፈናቀል ቀውስ ዩናይትድ ስቴትስ ከምትሰጣቸው ምላሾች አንዱ ክፍል ብቻ መሆኑን መገንዘብ ያስፈልጋል ይላል ርዕሰ አንቀጹ። ይቀጥልና ዩናይትድ ስቴትስ ሰብአዊ ድጋፍ በመስጠት መሪ ሀገር መሆኗን ጠቁሞ ባለፈው የአውሮፓ ዓመት ብቻ 7 ቢሊዮን ዶላር መለገሷን አመልክቷል። በያዝነው 2017 የበጀት ዓመት ዩናይትድ ስቴትስ ለሶሪያ ቀውስ የ1.4 ቢሊዮን ዶላር እንዲሁም ለኢራቅ ከ581 ሚሊዮን ዶላር በላይ ሰብአዊ እርዳታ መስጠቷን ገልጿል ርዕሰ አንቀጹ። በተጨማሪም ለረሃብና ለቸነፈር ለተጋለጡ ሕዝቦች ወደ 2.5 ቢሊዮን ዶላር፣ በርማ ውስጥና በአካባቢው ለተፈናቀሉ ደግሞ ወደ 104 ሚሊዮን ዶላር እርዳታ መላኳን ይናገራል። ለተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነርም ዋነኛዋ ድጋፍ ሰጪ ዩናይትድ ስቴትስ መሆኗን የጠቆመው ርዕሰ አንቀጽ ቀይ መስቀልን፣ ሙቭመንትን፣ የዓለም የምግብ መርሃ ግብርን፣ ዩኒሴፍን ጨምሮ ለስደተኞችና ለግጭቶች ሰለባዎች ሕይወት አድን ድጋፍ ለሚሰጡ ሌሎችም ቁጥራቸው እጅግ የበዛ መንግሥታዊ ያልሆኑና ሰብአዊ እርዳታ ሰጪ ድርጅቶች ዩናይትድ ስቴትስ ቀዳሚዋ ለጋሻቸው በመሆኗ እንደምትቀጥል ያረጋግጣል። ይህ ድጋፍ ስደተኞችና የግጭቶች ተጎጂዎች በሀገሮቻቸው ውስጥ ያሉ ሁኔታዎች በፈቀዱ ጊዜ ወደ የቀያቸው በፍላጎታቸው መመለስ እንዲችሉ ከሀገሮቻቸው ወይም ከየአካባቢዎቻቸው እምብዛም ሳይርቁ ለመንከባከብ ሁሉን አቀፍ እርዳታ እንደሚሰጥም ይጠቁማል ርዕሰ አንቀጹ። ዩናይትድ ስቴትስ በሰብአዊ ድጋፍ ጥረቶቿና ግቦቿ ትኮራለች ይላል ርዕሰ አንቀጹ መልእክቱን ሲያጠቃልል። በዓለም ዙሪያ ከሁከትና ከማሳደድ ለሚሸሹ ሁሉም መጨነቋን፣ እንክብካቤዋን፣ ድጋፏን ትቀጥላለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ¶¶
ክቡራትና ክቡራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ነገ ቅዳሜ የተለያዩ ዝግጅቶችን ይዘን በሶስት ሰዓት እንመለሳለን። አብራችሁን ስላመሻችሁ እናመሰግናለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል። ደህና እደሩ። Thank you.